ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ልቤ መልካም ነገርን አፈለቀ፣ እኔ እስራኤል ለንጉሥ ነግራለሁ። ስለዚህ እግዚአብሔር ለዘላለም ባረከ። ኃያል ሆይ በቁንጅናና በውበት ሰይፍን በወገብህ ታጠቅ። ስለ ቅንነትና ስለ የዋህነት ስለ ጽድቅም አቅና፣ ተከናወን፣ ንገስም፣ ቀኝህም በክብር ይመራሃል። ኃያል ሆይ ፍላጻዎች የተሳሉ ናቸው፣ እነርሱም በንጉሥ ጠላቶች ልብ ውስጥ ይገባሉ፣ አሕዛብም በበታች ይወድቃሉ። አምላክ ሆይ ዙፋን ለዘላለም ነው፣ የመንግሥት በትር የቅንነት በትር ነው። ጽድቅን ወደድ አመፃንም ጠላ። ስለዚህ ከባልንጀሮች ይልቅ እግዚአብሔር አምላክ የደስታ ዘይትን ቀባ ይላል የእግዚአብሔር ቃል። የሚያጽናናው የሚያበረታታው የሚደግፈንና የሚያቆመን የእግዚአብሔር ቃል። እግዚአብሔር መሻታችንን ልመናችንን ሁሉ አከናውኖ ደግሞ እነሆ ለዚህች ለተወደደች ምሽት እንድንበቃ ፈቃዱ ሆኗል። እንደምን አመሻችሁ በጌታ የተወደዳችሁ ክብሯን አድማጮቼ። በዛሬው ምሽት ክፍለ ጊዜ ጥናታችን እግዚአብሔር በእውነት ከኦሪት ዘሌዋውያን መጽሐፍ ድንቅን ነገር ከወትሮ በበለጠ ሁኔታ ደግሞ በጌታ መንፈስ ቅዱስ አስተማሪነት ያስተምረናል፣ ይናገረናል። አሁን ባላችሁበት ሁኔታ አንዳንድ ሥራዎቻችሁን ቆም ቆም አድርጋችሁ ወደ ጌታ ማዕድ አንድ ላይ እንቀርባለን። የሚባርከንን የሚፈውሰንን የሚጠግነንን እግዚአብሔርን ተስፋ አድርገን ወደ ዘላለማዊ ማዕዱ እንቀርባለን። እስቲ ከፍ ከፍ እናድርገው በዝማሬ።
እግዚአብሔር አባታችንና አምላካችን ሆይ ጅግና መሰግነሃለን። እያንዳንዷን ቀን እየመራህን ለዚህች ምሽት አብቅተናልና አቤቱ እግዚአብሔር አባታችንና አምላካችን ሆይ በዚህች ሰዓት ልትናገረን የፈቀድከውን እንድንሰማ የልቦናችንን ዓይኖች እንድታበራ እግዚአብሔር አምላካችን ሆይ እንለምንሃለን። በሚኖረን ክፍለ ጊዜ በቃል በባርኮት እንድትገናኘን እንጸልያለን። ጊዜውንና ሰዓቱን ሁሉ ባርክልን። ስለ ዘላለማዊና ስለ ታላቁ ስምህ ስትል ስማን። አሜን። እንደምን አመሻችሁ አድማጮች። የዚህን ምሽት ዝግጅታችንን አስቀድመን ባደመጥነው መዝሙር ጀምረናል። እስከ ዝግጅታችን ፍጻሜ ከኛ ጋር እንደምትሆኑ ተስፋ በማድረግ ወደ ትምርታችን አብረን እናልፋለን። አድማጮች በዛሬው ምሽት ክፍለ ጊዜያችን ማህበረሰባዊ ችግሮችን አስመልክቶ በኦሪት ዘሌዋውያን ምዕራፍ 19 ውስጥ የተጻፉትን ሐሳቦች ጌታ በረዳን መጠን አብረን እናያለንና መጽሐፍ ቅዱሳችሁን አውጥታችሁ ኦሪት ዘሌዋውያን ምዕራፍ 19 ቁጥር 1ን ተመልከቱ። ኦሪት ዘሌዋውያን ምዕራፍ 19 ቁጥር 1 እና 2ን ተመልከቱ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች ማህበር ሁሉ እንዲህ በላቸው፣ እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተ ቅዱሳን ሁኑ ይላቸዋል። እግዚአብሔር እነዚህን መመሪያዎች የሰጠው ሕጉን ከጁ ለተቀበለው ለሙሴ ነበር። ይህ ምዕራፍ ወገኖቼ የአስሩ ትእዛዛትን ክፍል አጉልቶ በደንብ የሚያሳይ ነው። እግዚአብሔር ከሰዎች ቅድስናን የሚጠብቀው ከእርሱ ቅድስና የተነሳ ነው። ዛሬም ቢሆን እግዚአብሔር እንደ ቀድሞው ሁሉ ቅድስናን ይጠይቃል። እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውን ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት ይላል ሐዋርያው ጳውሎስ በአንደኛ ቆሮንቶስ መልእክቱ በምዕራፍ 10 ቁጥር 31 ላይ። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17ን ተመልከቱ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ስለዚህ የልቡናችሁን ወገብ ታጥቃችሁና በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጽ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ቅዱሳን ሁኑ ይላል። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 13 እስከ 16 ያለውን መመልከት ይቻላል። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 13 እስከ 16 በሕግና በጸጋ መካከል ያለው ትልቁ ልዩነት ጸጋ በመንፈስ ቅዱስ አማካይነት ሕጉን ለመፈጸም እንድንችል ኃይል የሚሰጠን መሆኑ ነው። እኛ ከሕያው ከክርስቶስ ጋር የተያያዝን ነን። አሮጌ ወይም ያረጁ ነገሮቻችን አልፏል። ከእንግዲህ ወዲህ ከአዳም ጋር የተያያዝን አይደለንም፣ የሕግ ባሪያዎችም አይደለንም። ከክርስቶስ ጋር የተያያዝን በመሆናችን እርሱን ደስ ለማሰኘት እንፈልጋለን። ከሕግ በታች ያሉ ሰዎች በራሳቸው ጥረት ነው ሕጉን ለመፈጸም የሚፈልጉ። ሥጋ ምን ያህል ደካማ እንደሆነ መረዳት ይኖርባቸዋል። በሌላ አንጻር ደግሞ የእግዚአብሔር መንፈስ በውስጣችን ይኖራል። ከሥጋ የተነሳ ስለ ደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋ ኮነነ ይላል ሐዋርያ ጳውሎስ በሮሜ መልእክቱ ምዕራፍ 8 ከቁጥር 3 እስከ 4 ባለው ስፍራ። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግሥት፣ ቸርነት፣ በጎነት፣ እምነት፣ የውሃት፣ ራስን መግዛት ነው። ገላትያ 5:22 መመልከት ይቻላል። ሕጉ ከዚህ ርቆ መሄድ አይችልም። የእግዚአብሔር ልጅ ወደ ላቀና ከፍ ወዳለ ስፍራ ሊያደርሰን ይፈልጋል። ሊፈጽሟቸው የሚገቡ ሕጎችን አጠንክሮ ለማሳየት እግዚአብሔር አንዳንድ ደካማ ጎኖቻቸውን ያነሳል። የእስራኤልን ታሪክ ስንመለከት እግዚአብሔር ደካማ ጎኖቻቸውንም እንደሚያውቅ እንረዳለን። ስለ ሰንበት የጣዖት አምልኮን ለማስወገድ ትክክለኛውን መሥዋዕት ለእግዚአብሔር ስለማቅረብ ዝርዝር መመሪያዎችን ሰጥቷቸዋል። እነዚህን መመሪያዎች ደግሞ ሲመለከቷቸው ነበር። በዕለታዊ ኑሯቸው እንዲቀደሱ እግዚአብሔር ያሳስባቸዋል። እስቲ ኦሪት ዘሌዋውያን ምዕራፍ 19 ቁጥር 4ን ተመልከቱ። ከእናንተ ሰው ሁሉ እናቱንና አባቱን ይፍራ፣ ሰንበታቴንም ጠብቁ፣ እኔ እግዚአብሔር አምላካችሁ ነኝ ይላል። ይህ የመጀመሪያዎቹን ሁለት ትእዛዛት ያካትታል። በጨረፍታ እንኳ ስለ ጣዖት አምልኮ የሚናገረው የለው። የአረማውያን አምልኮ ወገኖቼ በደማቅ ስነ ስርዓትና ጭፍራ የተሞላ ስለሆነ ሰዎችን ይማርካል ወይም ቀልብ ይስባል። ዛሬም ቢሆን እንዲሁ ነው። እስቲ በሃይማኖት ውስጥ ያለውን ትርጉም የለሽ ስርዓትና ወግ ተመልከቱ። ዓይንን ከመማረኩ በቀር አንድም ፋይዳ የለው። ጣዖታት ምንም ናቸው፣ ምንም ማድረግ አይችሉ። ለዚህም ነው እግዚአብሔር የሚንቃቸው። እስቲ ከቁጥር 5 እስከ 8 ያለውን ደግሞ እናንተ በኋላ ተመልከቱ። በዚህ ክፍል ምንም አዲስ የተጨመረ ነገር አናገኝም። ይሁን እንጂ የደህንነት ወይም የሰላም መስዋዕት መቅረብ ያለበት በፈቃደኝነት እንደሆነ እንደገና ማሳሰብ እወዳለሁ። ምንም እንኳን በፈቃደኝነት የሚቀርብ ቢሆንም አቅራቢው መመሪያዎችን በጥንቃቄ በመከተል ነው መስዋዕቱን ማቅረብ የነበረበት። የተሰጠው መመሪያ መተላለፍ ከባድ ቅጣት ያስከትላል። የተከበራችሁ ክርስቲያኖች፣ በክርስትና አገልግሎት ውስጥ አንዳንድ ሰዎች ከሌሎች የተለየ መብትና ነጻነት እንዳላቸው ሲያስቡ በጣም ይገርመኛል። ከሌሎች ይልቅ ብዙ ገንዘብ ለቤተ ክርስቲያን ስለሚሰጡ ልዩ መብት ያላቸው ይመስላቸዋል። ተደማጭነትም እንዲኖራቸው ይጠብቃሉ። ወዳጆች፣ እርግጥ ነው የደህንነት መስዋዕት የሚቀርበው በፈቃደኝነት ነው። ይሁን እንጂ ስላቀራረቡ የተሰጠውን መመሪያ በጥንቃቄ ማሟላት እንደሚኖርብን መዘንጋት የለብንም። በእግዚአብሔር መንገድ ብቻ ነው ሁላችንም ወደ እግዚአብሔር መምጣት የሚገባን። መመሪያውን መጣስና መተላለፍ ግን ለሕዝቡ መቀጣጫ መሆን ማለት ነው። ሆኖም ግን ይህ ግብረ ገባዊ ሕግ አይደለም። ከዚህም የተነሳ ብዙ መውደቅና መነሳት ይኖራል። አንዳንድ ሰዎች ይህን እናደርጋለን ያንን እንሰጣለን እያሉ ለቤተ ክርስቲያን ቃል ይገባሉ። መስሎ ካልታያቸው ወይም ደስ ካላላቸው ደግሞ የገቡትን ቃል ያጥፋሉ። እግዚአብሔር ግን የምታደርጉትን በፈቃደኝነት አድርጉት፣ ሆኖም በትክክል አድርጉት ይላል። በአንድ ወቅት በአገር ውስጥ የሚሰራጭ ፕሮግራም ለማስተላለፍ በአንድ የቴሌቪዥን ስቱዲዮ ውስጥ ነበርኩ አሉ እቁ የመጽሐፍ ቅዱስ ምሁር ዶክተር መጊ። ተራዬ እስኪደርስ ድረስ ለሕዝብ በመተላለፍ ላይ ያሉትን ዝግጅቶች በጥሞና እየተከታተልኩ ቆየው። የሰራተኞቹ ትጋትና ለስራቸው ያላቸውን አክብሮት በአድናቆት አየሁት። በጣምም አስገረመኝ። አሁን ለምን ያህል ትጉና ታታሪ እንደሆኑ አውቃለሁ አሉ። ሐሳባቸውን በመቀጠል ገንዘብ ለማግኘት ብቻ ነው አሉ ዶክተር መጊ። ከዚያ ፕሮግራም ሞቅ ያለ ክፍያ እንደሚያገኙም አውቃለሁ። ሆኖም ለስራቸው ሁለንተናቸውን በመስጠታቸው ግን ሳላደንቃቸው አላልፍም ሲሉ ልባዊ ምስክርነታቸውን ገለጹ። አያችሁ ወገኖቼ፣ አንዳንድ ክርስቲያኖች ግን የምንሰራው እኮ በፈቃደኝነት ነው የሚል ሰበብን በማቅረብ የጌታን ቤት አገልግሎት ሲበድሉና ችላ ሲሉ ይስተዋላሉ። እግዚአብሔር እንዲህ ይላል፣ የምታደርጉትን በፈቃደኝነት አድርጉት፣ ሆኖም በትክክል አድርጉት። ሁለንተናችሁን የማትሰጡት ከሆነ በፍጹም በአገልግሎት መሳተፍ የለባችሁ። በስንፍና ኃጢአታቸው ምክንያት አንድ ቀን በአንዳንድ ክርስቲያኖች ይፈረድባቸዋል። የሚገርመው ደግሞ አንዳንድ ወገኖች በሥራው ወይም በአገልግሎቱ በመሳተፋቸው ብቻ ለመኩራራት ይፈልጋሉ። አንዳንዱ እኔ የይሁድ ትምህርት ቤት አስተማሪ ነኝ ሲል፣ ሌላው ደግሞ እኔ ዘማሪ ነኝ ሲል፣ ሌላኛው ቡድን ደግሞ እኔ ፕሮግራም መሪ ነኝ በማለት የየግል ስሜታቸውን በኩራት ይገልጻሉ። ወዳጆቼ፣ እስቲ ቀለል ያለ ጥያቄ ላቅርብላችሁ። ምን ያህል ቀን አርፍዳችኋል? ምን ያህል ቀን ነው ሳትዘጋጁ ለአገልግሎት የቀረባችሁ? በቸልተኝነታችን አንድ ቀን እግዚአብሔር ይፈርድብናል። ይህን ልብ እንድትሉ ፈልጋለሁ። በትክክለኛው መንገድ ካልመጣን በቀር እግዚአብሔር ለስጦታችንም ሆነ ለአገልግሎታችን ደንታ የለው። ሰው ከምስኪን ወይም ድሃ ወንድሙ ጋር ያለውን ግንኙነት ቀጥለን ደግሞ በኦሪት ዘሌዋውያን ምዕራፍ 19 ከቁጥር 9 እስከ 10 ባለው ስፍራ እንመለከታለን። የምድራችሁንም መከር በሰበሰባችሁ ጊዜ የእርሻችሁን ድንበር ፈጽማችሁ አትጨዱ፣ የመከሩንም ቃርሚያ አትልቀሙ፣ የወይንህንም ቃርሚያ አትቃርም፣ የወደቀውንም የወይንህን ፍሬ አትሰብስብ፣ ለድሆችና ለእንግዶች ተው፣ እኔ እግዚአብሔር አምላካችሁ ነኝ ይላል። እግዚአብሔር ወገኖቼ ለድሆች ያለው አመለካከት ይህን ይመስላል። ድሆች በመሆናቸው ብቻ ቁጭ ብለው መረዳት የለባቸውም። የሥራ ዕድል ሊፈጠርላቸው ይገባል። ስግብግቡ ካፒታሊዝምና አምላክ የለሹ ኮሚኒዝም ሚዛናቸውን መጠበቅ አለባቸው። በመጀመሪያ ጨዳ ጊዜ ሳይታጨዱ የቀሩ ሰብሎች ለድሆች መተው አለባቸው። በባህላዊ አስተጫጨድ መንገድ ከጠቅላላው ምርት ከመቶ እጅ አስሩ ወይም ሀያው እጅ ሳይታጨድ እዚያው እርሻ ውስጥ ይቀራል። የወይን እርሻንም በተመለከተ ይኸው ነው። በአንድ ወቅት አሉ እኚህ ዕውቁ የመጽሐፍ ቅዱስ ምሁር ዶክተር መጊ፣ በካሊፎርኒያ ውስጥ ቱሎርክ በሚባል ቦታ ለስብሰባ ተገኝቼ ሳለሁ ወይን በጣም እንደሚወድ የሚያውቅ ሰው ወደ እርሻው ሄጄ ወይን እንድወስድ ጋበዘኝ። ጊዜው መከር ከተሰበሰበ በኋላ ነበር። የሚቃርሙ ሰዎችም የቃረሙትን ቃርሞ ሄደዋል። በጣም የሚገርማችሁ አሉ አክለው ሲናገሩ፣ ገና ብዙ ኩንታል የሚሆን ወይን አውድማው ላይ ተከማችቶ እንዳለ ነበር አስተውሉ። እግዚአብሔር ድሆች ይህን በሚመስል ሁኔታ ነበር እንዲረዱ የፈለገው። በዚህ ሁኔታ ድሃም ሆነ ሀብታም ሁለቱም እግዚአብሔርን ያመሰግናሉ። ሰው ከሰው ጋር ስላለው ግንኙነት ደግሞ ያለፍ ብለን ከምዕራፍ 19 ከቁጥር 11 እስከ 12 ባለው ስፍራ እንመልከት። አትስረቁ፣ አትካዱም፣ ከእናንተም እርስ በርሳችሁ ሐሰት አትነጋገሩ፣ በስሜም ባሰት አትማሉ፣ ያምላካችሁንም ስም አታርክሱ፣ እኔ እግዚአብሔር ነኝ ይላል። ይህ ጥቅስ አትስረቅ፣ በባልንጀራ ላይ ባሰት አትመስክር የሚሉትን በኦሪት ዘዳግም ምዕራፍ 20 ከቁጥር 15 እስከ 16 የተገለጸውን ስምንተኛውንና ዘጠነኛውን ትእዛዞች እንደገና ያቀርባል። መስረቅ፣ ክህደት፣ ሐሰትን መናገርና ፍርድን ማጣመም ሁሉ በዚሁ ተካተዋል። በእግዚአብሔር ፊት መዋሸትና መስረቅ ተነጣጥሎ አይታዩ። ሦስተኛው ትእዛዝ ቁጥር 12 ውስጥ ተካተዋል። የእግዚአብሔር ስም ቅዱስ ነው። በማንኛውም ነገር ቢሆን የእግዚአብሔር ሰው በቅንነትና በእውነት የእግዚአብሔርን ቅድስና ማንጸባረቅ አለበት። ቁጥር 13ን ተመልከቱ። በባልንጀራ ግፍ አታድርግ፣ አትቀማውም፣ የሟተኛው ዋጋ እስከ ነገ ድረስ ባንተ ዘንድ አይደርብህ ይላል። ለሠራልን ሰው ሁሉ መክፈል አለብን። እግዚአብሔር ለተበደሉ ወገኖች ይሟገታል። ወገኖቼ፣ አባቴ በጣም ትጉ ሠራተኛ ሰው ነበር። በሌላ ስፍራ ጊዜውን ከሚያባክን ይልቅ ሥራው ላይ የሚገኝበት ወቅት ነበር የሚበልጠው። ደጋግሜ እንደ ታዘብኩት ግን የድካሙ በላተኞች ሌሎች ሰዎች ነበሩ። አሁንም እናንተ ባለጠጎች ስለሚደርስባችሁ ጭንቅ ዋይ ዋይ እያላችሁ አልቅሱ። ሀብታችሁ ተበላሽቷል፣ ልብሳችሁም በብል ተበልቷል ይላል። ያዕቆብ ምዕራፍ 5 ቁጥር 1ና 2ን ተመልከቱ። ቁጥር 6 ደግሞ ጻድቁን ኮንናችሁታል ገላችሁትማል፣ እናንተን አይቃወምም ይላል። ዛሬ ብዙዎቻችን ከዚህ በደል ንጹህ እንዳልሆን አስባለሁ። ቁጥር 19ን ደግሞ ተመልከቱ። ደንቆሮውን አትስደብ፣ በውርም ፊት እንቅፋት አታድርግ፣ ነገር ግን አምላክህ ፍራ፣ እኔ እግዚአብሔር ነኝ ይላል። አንድ አይነ ስውር ሰው በአንድ ነጋዴ እንዴት እንደ ተታለለ አጫውቶኛል። ብዙዎች እንዲህ ያለ ወንጀል እየፈጸሙ ናቸው። ደንቆሮውንና አይነ ስውራንን በተመለከተ እግዚአብሔር አጠንክሮ ነው የተናገረው። እግዚአብሔር ለደካሞችና ረዳት ለሌላቸው ለተጎዱ ሁሉ ይገደዋል፣ ልባቸውን የሚያደነድኑባቸውንም ይቃወማል። ቁጥር 15ን ተመልከቱ። በፍርድ አመጽ አታድርጉ፣ ለድሃ አታድላ፣ ባለጠጋውንም አታክብር፣ ነገር ግን ለባልንጀራ በእውነት ፍረድ ይላል። ቃሉ የሚመለከተው ዳኛን ነው። ዳኞች ምንኛ ይህ ቃል ያስፈልጋቸው ይሆን? ዳኞች መፍረድ ያለባቸው እግዚአብሔር እንዳስቀመጣቸው ዳኞች ሆነው ነው። እዚያ ቦታ ላይ የተቀመጡት ፖለቲከኞች ስላስቀመጧቸው ሳይሆን ሁሉን የሚችል እግዚአብሔርን ወክለው እንደሆነ ቢያስተውሉ ምንኛ መልካም በሆነ ነበር። ያለ ምንም ፍትህ መጓደል መዳኘት አለባቸው። ባለቅኔው ሼክስፒር ንጉሥ ሄነሪ ስምንተኛ በሚለው ድርሰቱ ላይ ሰማይ ከሁሉ በላይ ነው፣ ምድራዊ ንጉሥ ተጽዕኖ የማያደርግበት ዳኛ በዚያ ይኖራል ብሏል። ሶቅራጥስ ደግሞ አንድ ዳኛ አራት ነገሮችን ማሟላት አለበት። እነርሱም በእርጋታ ማዳመጥ፣ በብልሃት መልስ መስጠት፣ በጥበብ ማመዛዘን፣ ያላድሎ መፍረድ ናቸው ብሏል። ቁጥር 16 እስከ 18 ያለውን ተመልከቱ። ከቁጥር 16 እስከ 18 ያለውን እናንተ በኋላ አንብቡት። ወረኛነት የሸንጋይነት ያህል ነው። እውነት ቢሆን እንኳ መናገሩ ሰውን የሚጎዳ ከሆነ ዝም ማለት አስተዋይነት ነው። ወገኖቼ፣ ኮት የተባለ ሰው ወረኞች ነፍሰ ገዳዮች ናቸው ብሏል። ሌላው ሰው ደግሞ የምትሰማውን ሁሉ ላታምን ትችል ይሆናል፣ ይሁን እንጂ ደግመህ መናገር ግን አያቅትህም ሲል ተናግሯል። ሐዋርያው ያዕቆብ ይህን በተመለከተ ብዙ የሚናገረው አለው። በዚሁ ላይ በመመስረት አንዲት አነስተኛ መጽሐፍ አዘጋጅቻለሁ ሲሉ የመጽሐፍ ቅዱስ ምሁር ዶክተር መጊ ሲናገሩ ሰምቻችኋለሁ። ያዕቆብ በመልእክቱ በስፋት የሚናገረው ስለ ምን እንደሆነ አስተውላችኋልን? በአፋችን ውስጥ ስላለችው ምላሳችን ነው። በዓለማችን ውስጥ ካሉ በጣም አደገኛ ነገሮች አንዱና ዋናው ምላሳችን ነው። ደም ላይ አትቁም የሚለው ግድያን የሚመለከት ነው። ጥላቻ የግድያን ያህል ግምት ባይሰጠውም ወገኖቼ ተከልክሏል። ጌታ ኢየሱስ ግን ሁለቱን አያይዟቸዋል። ጥላቻ ማለት ነፍሰ ገዳይነት እንደሆነም አመልክቷል። ማቴዎስ ምዕራፍ 5 ከቁጥር 21 እስከ 2 ያለውን ተመልከቱ። ለእነዚህ ለተከለከሉ ነገሮች ሁሉ መፍትሄ የሚሆነን ሐሳብ ባልንጀራን እንደ ራስህ ውደድ የሚለው ነው። ጳውሎስ ደግሞ ይህን ጥርምጥን ባለ ሁኔታ ሲያቀርበው ወንድሞች ሆይ ሰው በማናቸውም በደልስ እንኳ ቢገኝ መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው በየውሃት መንፈስ አግኑት፣ አንተ ደግሞ እንዳትፈተን ራስህን ጠብቅ ይላል። ገላትያ ምዕራፍ 6 ቁጥር 1ን ልብ ይሏል። በመቀጠል ደግሞ ሰው ከተለያዩ በሕይወት ከሚከሰቱ ሁኔታዎች ጋር ያለውን ግንኙነት እንመለከታለን።
እስቲ ዘሌዋውያን ምዕራፍ 19 ቁጥር 19ን ተመልከቱ። ስራቴን ጠብቁ፣ እንስሳ ከሌላ አይነት ጋር አይደባለቅ፣ በርሻም ሁለት አይነት ዘር አትዝራ፣ ከሁለት አይነት ነገር የተሰራ ልብስ አትልበስ ይላል። እንደዚህ አይነት ልብሶች ሲታጠቡ ምን እንደሚመስሉ ታውቃላችሁ? ምሳሌዎችንና አንዳንድ ስርዓቶችን መሰረት በማድረግ እግዚአብሔር ታላላቅ መንፈሳዊነቶችን ያስተማራቸው ነው። የተዳቀሉን ስሳትም ሆነ አዝርዕት ሊኖራቸው አይገባም። ይህንንም ያቀረበው እነት ከሐሰት ወይም ከስህተት ጋር መደባለቅ እንደሌለበት ሊያስተምራቸው ነው። ስለ ስንዴና እንክርዳድ ጌታ ኢየሱስ በተናገረው ምሳሌ ስለዚህ እነት መመልከት ይቻላል። ማቴዎስ ምዕራፍ 13ን በኋላ ተመልከቱ። ጳውሎስ ደግሞ የጌታን ጽዋና ያጋንንትን ጽዋ ልትጠጡ አትችሉም፣ ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም ሲል ይናገራል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 1ን ልብ ይሏል። ክርስቶስ እንዲህ አለ፣ ለእግዚአብሔርና ለገንዘብ መገዛት አትችሉም አለ። ሉቃስ 16 ቁጥር 13ን ተመልከቱ። ኦሪት ዘሌዋውያን ምዕራፍ 19 ከቁጥር 20 እስከ 22 ዘሌዋውያን 19 ከቁጥር 20 እስከ 22 ያለው ደግሞ ሰባተኛውን ትእዛዝ ያመለክታል። የባሪያይቱን መብት የሚያስከብር ነው። ብዙውን ጊዜ እግዚአብሔር ባርነትን ደግፎታልን የሚል ጥያቄ ይነሳል። በፍጹም ወገኖቼ፣ ከሰዎች ልበደንዳናነት የተነሳ መፋታትን እንደ ተቀበለው ሁሉ ማቴዎስ 19 ቁጥር 8ን ተመልከቱ። ማቴዎስ ወንጌል ምዕራፍ 19 ቁጥር 8 ባርነትንም እንዲሁ ከሰዎች ኃጢአት የተነሳ ግምት ውስጥ አግብቶታል። የበደል መስዋዕት እንዲያቀርብ ታዟልና በሰውየው በኩል ኃጢአት ሆኖበታል ማለት ነው። ሴቲቱ ግን ምንም መስዋዕት እንድታቀርብ አልታዘዘችም። ከቁጥር 23 እስከ 25 ያለው ስለ ዛፎች ይናገራል። ስለ ዛፎች ዕውቀት ለሌለን ሰዎች ይህ ሕግ እንግዳ ይሆንብናል። አስፈላጊው ግርዛት ከተደረገላቸው አዳዲስ ዛፎች በመጀመሪያዎቹ ጥቂት ዓመታት ፈጥነው ያድጋሉ፣ ብዙ ፍሬም ያፈራሉ። ጌታ ይህን ያውቃል። መንፈሳዊ መልእክቱ በኩር ወይም የመጀመሪያ የሆነው ሁሉ ለእግዚአብሔር እንደሆነ የሚያሳስብ ነው። በጎ ስጦታ ፍጹምም በረከት ከላይ መሆናቸውን የሚያስተምር ነው። ያዕቆብ ምዕራፍ 1 ቁጥር 17ን ልብ በሉ። ያዕቆብ ምዕራፍ 1 ቁጥር 17 በመቀጠል ደግሞ አለፍ ብላችሁ ኦሪት ዘሌዋውያን ምዕራፍ 19 ከቁጥር 26 እስከ 28 ያለውን ተመልከቱ። እዚህ ላይ የአረማውያንን ከንቱ አምልኮ የሚያወግዙ ስድስት ትእዛዞች ተሰጥተዋል። ከስጋው ጋር ደም መብላት የለባቸውም። ጠጉራቸውን ዙሪያውን መከርከም የለባቸውም። ሰው ሲሞትባቸውም እንደ አረማውያን መሆን አይኖርባቸውም። ምድሪቱ ከግልሙትና ከርኩሰትም እንዳትሞላ ሴት ልጅህን ታመነዝር ዘንድ አታርክሳት ይላል። ኦሪት ዘሌዋውያን ምዕራፍ 19 ቁጥር 29ን ተመልከቱ። ይህ እስከ ዘመናችን ድረስ በአንዳንድ ሕዝቦች ዘንድ ተስፋፍቶ የሚገኝ የተወገዘ አረማዊ ልምምድ ነው። አንዳንድ ሰዎች ሚስቶቻቸው አመንዝሮ በሚያመጡት ገንዘብ የቤት ውስጥ ወጪያቸውን ይሸፍናሉ ማለትን ሰምቻለሁ። ይህ ምንኛ አሳዛኝ ነው ወገኖቼ። ሰንበታቴን ጠብቁ፣ መቅደሴንም አክብሩ፣ እኔ እግዚአብሔር ነኝ ይላል ቁጥር 30 ላይ። ሰንበት በእግዚአብሔርና በሕዝብ እስራኤል መካከል ያለ ቃል ኪዳን ስለነበር በጥንቃቄ ልንጠብቀው ይገባል። ዝርዝር መመሪያው በዘጸአት ምዕራፍ 31 ከቁጥር 13 እስከ 17 ተሰጥቷል። ዘጸአት 31 ከቁጥር 13 እስከ 17 ያለውን ስፍራ ተመልከቱ። ወደ መናፍስት ጠሪዎችና ወደ ጠንቋዮች አትሂዱ፣ እንዳትረክሱባቸው ማትፈልጓቸው፣ እኔ እግዚአብሔር አምላካችሁ ነኝ የሚለውን ደግሞ በዘሌዋውያን ምዕራፍ 19 ቁጥር 31 ላይ እናገኛለን። ይህ ስለ መናፍስት ጠሪዎችና ጠንቋዮች ከተሰጡት ማስጠንቀቂያዎች አንዱ ነው። ልዕለ ተፈጥሯዊ ኃይልና ሰይጣናዊ አሰራሩ እውነት ቢሆንም እንኳ ቅዱሳት መጻሕፍት ግን ያወግዙታል። በሽበታሙ ፊት ተነሳ፣ ሽማግሌውንም አክብር፣ አምላክህንም ፍራ፣ እኔ እግዚአብሔር ነኝ ይላል ቁጥር 32። አረጋውያንን ማክበር ይኖርብናል ወገኖቼ። ይህ በሌሎች ቅዱሳት መጻሕፍት ክፍሎችም ተደጋግሞ የቀረበ ነው። ኦሪት ዘሌዋውያን ምዕራፍ 19 ከቁጥር 33 እስከ 34 ያለውን እናንተ በኋላ ተመልከቱት። በዚህ ክፍል እንደምንመለከተው ሰዎች አብሯቸው ለሚኖረው እንግዳ መልካም መሆን እንዳለባቸው ያስረግጣል ወይም ደግሞ ያሳስባል። ሊወዱትም ይገባል። እነርሱ ራሳቸው በአንድ ወቅት በግብጽ እንግዳ እንደነበሩ ያሳስባቸዋል። በመቀጠል ደግሞ ከቁጥር 35 እስከ 36 ያለውን እንመልከት። በፍርድ በመለካትም በመመዘንም በመስፈርም አመጽ አታድርጉ። የእውነትም ሚዛን፣ የእውነትም መመዘኛ፣ የእውነትም የኢፍ መስፈሪያ፣ የእውነትም የኢን መስፈሪያ ይሁንላችሁ። ከግብጽ ምድር ያወጣችሁ እግዚአብሔር አምላካችሁ እኔ ነኝ። ሥርዓቴን ሁሉ ፍርዴንም ሁሉ ጠብቁ አድርጉም፣ እኔ እግዚአብሔር ነኝ ይላችኋል። ሥራን ወይም የተለያዩ ጉዳዮችን በሚመለከት ከሰዎች ጋር ያለን ግንኙነት ወገኖቼ በቅንነት መሆን አለበት። መለኪያችንና መመዘኛችን እውነት መሆን አለበት። ዕለታዊ ሥራን በተመለከተ እንኳ እግዚአብሔርን ስለሚወክሉ የእግዚአብሔር ልጆች ከሌሎች ልዩ መሆን ይኖርባቸዋል። ሥርዓቴን ሁሉ ፍርዴንም ሁሉ ጠብቁ አድርጉትም እኔ እግዚአብሔር ነኝ እያለ ይናገራቸዋል። በቁጥር 37 ላይ ቅድም ባነበብነው እግዚአብሔር አምላክ ነው። ትእዛዙንም የምንፈጽመው ወገኖቼ በዚህ ምክንያት ነው። በዚህ ላይ የምታክሉበት ነገር ይኖራችኋልን? የኔ ትምህርት እንግዲህ የኦሪት ዘሌዋውያን ምዕራፍ 19 በዚሁ አበቃ።
ታችን ዲባቤ ጌታቸው ካርሲ ነገሌ የጻፍሽልን ደብዳቤሽ ደርሶናል። በጌታ የተወደድሽ ታችን ዲባቤ ጌታቸው፣ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ሰላምና ጸጋ ባለሽበት ስፍራ ይብዛልሽ ይያልን። እኛም ነው ሰላምታችንን በዚህ በራዲዮ ሞገዳማ ካኝነት እናቀርብልሻለን። የመጽሐፍ ቅዱስ ትምህርት በራዲዮ ለሌሎች ወገኖች የቱን ያክል በመጥቀም ላይ እንዳለ ሕይወታቸውንም ደግሞ የቱን ያክል እንዳጎለበተ ብዙ ጠቃሚ ነገሮችን ጌታ መንፈስ ቅዱስ ደግሞ እንዳተረፈላችሁ ገልጠሽ ጻፍሽልን ደብዳቤሽን ስንመለከት በእውነት እጅግ ተባረክን። በርግጥ በአስተማሪነት ጌታ መንፈስ ቅዱስ ባይረዳን ኖሮ፣ እርሱ ባይደግፈን ኖሮ ይህ የታሰበው ነገር ከግቡ አይደርስም ብለን እናስባለን። እግዚአብሔር ከኛ ጋር ከሆነ ደግሞ ማን ይቃወመናል? አስተማሪውም የሥራውም ባለቤት የእግዚአብሔር ስም ከብሮ ስናይ፣ ስለ ሥራውም ጌታ ቀንቶ ከዙፋኑ ላይ ሲመላለስ ባሪያዎቹን ልጆቹን ሲዳስስ ሲያስተምር ሲጠግን ሲፈውሳቸው ሲያጽናናቸው ጥያቄያቸውን ሲፈታ ስንመለከት እግዚአብሔርን የሥራውን ባለቤት ከማመስገን በስተቀር ምን እንላለን? በመጽሐፍ ቅዱስ አጠናናችን መሠረት ደግሞ የዘፍጥረትን መጽሐፍ አስቀድመን የማቴዎስን መጽሐፍ አስከትለን ደግሞ የዘጸአትን መጽሐፍ የተመለከትነው በታሪክ አንድነት የሚቀራረቡትን ተወራራሽነት ያላቸውን በቅደም ተከተልን ስናስቀምጥ እንደነበረ ነው። ይህ ከዚህ የተነሳ ስለሆነ በዚህ ግር ልትሰኚ አይገባሽም። ባለሽበት ስፍራ እግዚአብሔር ደግሞ መውጣትሽንና መግባትሽን ይጠብቃል። ሰላም በሰንታታ ወለተሽሽሽኪ ተሽሽኪ ተራቴራ መልክቴ ኢየሱስ ከንግዲ እንግዲህ በጌታ የተወደዳችሁ ክብራን አድማጮቻችን ሰዓቱም ቀርቦ ደርሶ እኛም ልንለያየ ግድ ሆነ። እግዚአብሔር ደግሞ በሚቀጥለው ዝግጅታችን እስኪያገናኘን ድረስ በሰላሙ ውስጥ ሁላችንንም ይጠብቅ እያል ስንሰናበታችሁ በጌታ ፍቅር ነው። እኔም አበበ ከበደ ወርቄ፣ ወንድሜ አለማየሁ ዳዊት፣ ሰላም። እኔ ከራሴ በሕይወቴ እንዲኖር ከጨመረል ኢየሱሴ እንዳልተደረገልኝ ዘማለ I'm